ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል።
እንስተልኝ እንደምን አመሻችሁ ወንድሞቻችን። ዛሬ ረቡዕ ናሴ 19 ቀን 2013 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ ናሴ 19 ቀን 631 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ
በወያኔ ረጅም የግፍ ዘመን እያንዳንዱን እርኩስ ስራዎችን ያጋለጠ ህዝብ እንዲጠነቀቅና ዳግም በሌሎች ዘረኞች እጅ እንዳይወድቅ ድሉንም እንዳይቀማ ያደረግነው ያልተቋረጠ ትግል ያስተላለፍነው ማሳሰቢያ አሁንም ይሰማል ይላል። ዋናዎቹ የህዝብ ጠላቶች ወያኔና ጭምብሉ ኢህአዴግ ኦህዴድ ባዴን ደህዴን ያሉበት ሻቢያ ግንቦት ሰባት ኦነግና ሌሎች ዘረኞችን ሰብስቦ ጸረ ኢትዮጵያና ህዝባ ሴራ ዶልቶ አሁን በአገራችን ላይ መረን ተለቀው የጥፋት ዘመቻቸውን ተያይዘውታል። ከስማቸው ፊት ዶክተር ኢንጂነር ፕሮፌሰር ስለለጠፉ ብቻ ሁሉን የሚያውቁ የሚመስላቸው ሆዳሞችም ባገኙት መድረክ ሁሉ እያቀረሹ ዘረኛውን ኮሎኔል የልብ ልብ ሰጥተውታል። ከእስስት ብዙ ጊዜ በባሰ የሚቀያየረው ኮሎኔልም በየቀኑ እንደ ርካሽ ጣቃ እየተቀደደ አገርና ህዝባችንን አዋርዷል። የምርጫ ተብየውን ድራማ ለማጭበርበር እንዲመቸው ከወያኔ ጋር ጦርነት ጀመርኳለ። በሁሉም ቦታ ባይደረግም ምርጫውን አሸነፍኩ ብሎ ወዲያው ጦሩን ከትግራይ አውጥቶ የኮሎኔሉም ሆነ የወያኔ ጠላት አማራው በሁለቱም ባሰቃቂ ሁኔታ እየተፈጀ ይገኛል። ጀነራል አሳምነው ጸጌን በመፈንቅለ መንግስት አሳቦ የገደለው እኮ ኮሎኔሉ ነው። ወያኔን ለአንዴም ለሁሌም ለመደምሰስ የሚደረገው ትግል ጀሌዎቹን ኦህዴድና ባዴንንም የሚጨምር መሆን አለበት። በዛሬ ፕሮግራማችን በ2007 ዓመተ ምህረት ወያኔን በሚመለከት ካስተላልፈናቸው የነበሩ ጽሑፎች አሁንም ዘረኛውን አገዛዝ የሚገልጹ በመሆናቸው እናቀርባቸዋለን። በቅድሚያ አባበ በሉ እማሆ ያገሱ በሚል ርዕስ የቀረበውን የዕለቱን የፍኖተ ዲሞክራሲ ሐተታ እናሰማለን። አሁን ወደ ዜናው።
ከፍተኛ ቁጥር ያለውና በከባድ መሳሪያዎች የታጀበው የሻዕቢያ ጦር ሰሜን ጎንደር ሁመራና አዲጎሹ መግባቱ ከአሜሪካና ከአውሮፓ ህብረት ተቃውሞ አስከትሏል። የአሜሪካና የአውሮፓ መንግስታት በየፊናቸው በሰጡት መግለጫ የሻቢያ ጦር ወደ ትግራይ መግባቱ ያሳስባናል ብለዋል። የሻቢያ ጦር ወደ አዲ ጎሹና ኡመራ የገባው ከአገዛዙ ባልጣኖች ጋራ በተደረገ ስምምነት ነው። አገዛዙ አሁንም የሻቢያ ጦር አስገብቶ ልዑላዊነታችንን አስተፍሯል። በአባይ ግድብ ጉዳይ ግብጽን አንበርክካለሁ የሚለውን አገዛዝ ከወያኔ መዋጋት አቃተኝ ብሎ የሻቢያን ጦር ማስከባቱ ብዙ አገር ወዳዶችን አስቆጥቷል። የአገዛዝ ጦር በአንድ ጎንዮሽ የተኩስ አቁም ከወጣ ጀምሮ ወያኔ በተለይ በጎንደርና በወሎ ከፍተኛ ጉዳት ያደረሰ ጦርነት ያካሄደ መከላከያ ተብዬው ጦር ምንም የመከላከል እርምጃ አልወሰደም። ወያኔ በደቡብ ጎንደር በተለያዩ ከተሞች ባካሄደ ወረራና በነዋሪና ህዝብና ንብረት ላይ ከፍተኛ ጉዳቶች ማድረሱን ሰሞኑን የተዘገበ ሲሆን በተለይ በነፋስ መውጫ የሚገኘውን የኢትዮጵያ ንግድ ባንክ ቅርንጫፍ ሙሉ በሙሉ ማውደሙንና መዝረፉን የባንኩ ቅርንጫፍ ስራ አስኪያጅ ለዜና ተቋሞች ገልጿል። የወያኔ ቡድን የባንኩን ጠባቂዎች ከመግደሉም በላይ የገንዘብ ካዝናዎችን የኢቲኤም ማሽኖችን የዘረፈ ሲሆን ሌሎችም የባንኩን ቋሚ ንብረቶች ሙሉ በሙሉ አውድሟቸዋል ተብሏል። ከባንኩ የተዘረፈው ጥሬ ገንዘብ ሳይጨምር ከሁለት ሚሊዮን ብር በሚገመት የባንኩ ንብረት ጉዳት መድረሱን የባንኩ ባለስልጣናት ተናግረዋል። ወደ 4000 የሚሆኑ የደንበኛ ፋይሎች ከጥቅም ውጪ እንደሆኑም ተገልጿል። በሌላ በኩል ሰሞኑን በአማራ አካባቢ ለተፈናቀሉ ዜጎች ከዓለም አቀፍ ተራድኦ ድርጅቶች ችግሩን የሚመጥን በቂ እርዳታ እየተደረገ አለመሆኑን የአማራው አካባቢ ባለስልጣናት ገልጿል። በአለፈው ሳምንት በምስራቅ ወለጋ ኪራሞ ወረዳ ውስጥ በአሸባሪ ታጣቂዎች የተፈጸሙን አሰቃቂ ጭፍጨፋ አስመልክቶ መረጃዎች እየወጡ መሆናቸው ታውቋል። በወቅቱ በቦታው የነበሩና ከጥቃቱ ያመለጡ የአይን እማኞች ለዜና ተቋማት በሰጡት መረጃ ከረቡዕ 14 ቀን ጀምሮ የኦነግ አሸባሪ ታጣቂ በወሰደው ጥቃት ከ200 በላይ አማራዎችን መግደላቸውንና ወደ 40000 የሚጠጉ ዜጎች መፈናቀላቸው ለዜና ተቋሞች ገልጿል። ቀደም ባሉት ቀናት እያንዳንዱ የወረዳው ነዋሪ ከቤት እንዳይወጣ ትዕዛዝ በመውጣቱ ለአንድ ሳምንት ያህል ቤት ውስጥ ተቀምጠው የነበሩ መሆኑን የአይን እማኞች ገልጸው ረቡዕ ዕለት ነዋሪው አገር ሰላም ነው ብሎ ሲወጣ በአካባቢው የነበሩ አሸባሪዎች በአሰቃቂ ሁኔታ በገጀራና በጥይት ነዋሪውን መግደላቸውን ተናግረዋል። ከዚህም በተጨማሪ ከብቶችና የቤቱን ጣሪያ ሳይቀር በርካታ ንብረቶች ዘርፈው የወሰዱ መሆናቸው ተገልጿል። በትግራይ አካባቢ የሚገኙ ዩኒቨርሲቲዎች ውስጥ ያስተምሩ የነበሩና በተፈጠረው የጸጥታ ክልል ከትግራይ ተፈናቅለው አዲስ አበባ የሚኖሩ መምህራን ችግር ላይ መሆናቸው ለዜና ተቋም ገልጿል። በትግራይ የሚገኙ 4 ዩኒቨርሲቲዎች ውስጥ ያስተምሩ ለነበሩ መምህራን የሚሰጠው ክፍያ የቆመው ከጥቅምት 2013 ጀምሮ ሲሆን ከዚያ በኋላ በከፍተኛ ትምህርት ተቋማት መምህራን ተኳች በኩል ይከፈላቸው ነበር። ከግንቦት ወር ጀምሮ ላለፉት 3 ወራት ምንም አይነት ክፍያ ባለመደረጉ ችግር ላይ መውደቃቸው ገልጿል። ከአገዛዙ ምንም አይነት እርዳታ እንዳልተደረገላቸውም ጨምሮ ተናግረዋል። የአሜሪካ የስለላ ድርጅት የሲአይኤ ኃላፊና የታሊባኑ መሪ በአፍጋኒስታን ዋና ከተማ ካቡል ውስጥ ተገናኝተው መነጋገራቸው በርካታ የሚዲያ ተቋሞች ዘግበዋል። ስለግነቱም ሆነ ስለተደረገው ውይይት ይዘት የተገኘ መረጃ ባይኖርም ዜናው እውነት ከሆነ ውይይቱ ምናልባት አሜሪካ ወታደሮቿንና የአፍጋን ወዳጆቿን ከአገሪቱ ስለምታስወጣበት መንገድ ሳይሆን አይቀርም የሚል ግምት በአንዳንድ ዜናዎች ተቋም እየተሰጠ ነው። የታሊባኑ መሪ ሙላህ ባላደር በአሜሪካና በፓኪስታን ትብብር ተይዞ ለ8 ዓመት ያህል በእስር ላይ ከቆየ በኋላ የእንደ አውሮፓ አቆጣጠር በ2018 የትራምፕ አስተዳደር ከእስር እንዲፈታ አድርጎት በካታር የታሊባን የፖለቲካ ቢሮ ኃላፊ ሆኖ የቆየ ግለሰብ ነው። ታሊባኑ ከመሰረቱ 4 ሰዎች መካከል አንዱ መሆኑም ይነገርለታል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ። Thank you.
አባበበሉ እማሆ ያገሱ አያውን ፈርቶ ዳውላውንም ተብሏል ለችግሩ ለቀውሱ ተጠያቂ የሆነውን ተቶ ሌላውን መክሰስ ወንጀል የብዙዎች ልምት ሆኗልና እኔስ ምን ጎደለኝ በሚል ኮሎኔሉና ጭፍሮቹ ሰበባቸውን መደርደሩን ተያይዘውታል። ድርግ የተባለው ጉድ ጠርሙስ ፈሽቶ አበላን ልቦለድ መርጦ የሚጃጃሉትን አሞኝቷል። እስከዛሬም ግራቀኝ ጥፋታቸው ከተመሰረተ 50 አመት እየሆነ ያለው ድርጅት ላይ የሥርዓቱን ጥፋቶች ሊያላክኩ የሚጥሩት ጥቀቶች አይደሉም። በሥርዓቶች ስህተቶች ተባብሶ ለግንጠላ የደረሰው የኤርትራን ሁኔታን ለምሳሌ በሥርዓቶቹ ላይ ወይም ስልጣን ይዞ አስገንጣይ በሆነው ወያኔ ላይ ሳይሆን በኢህአፓ ላይ ሊለጥፉ የሚጥሩ ከንቶችንም አድምጠናል። አህያውን ፈርቶ ዳውላውን ወርቁም ሚዛኑም የጠፋበት ሁኔታ ዛሬ ኮሎኔሉና ጭፍሮቹ እሱን አቅም አልነበረም አላዘዘም ብለው የተፈጸመውን ስህተትና ወንጀል ሁሉ በአሜሪካ ላይ ሊለጥፉ ዘመቻና በስልት ቀንብር ከፍተዋል። ኢትዮጵያ ላይ ብቻ ሳይሆን በአፍሪካም በአፍጋኒስታንም በሶስተኛው ዓለምም ለደረሱ ብዙ ጥፋቶች አሜሪካ ተጠያቂ ለመሆኑ ምንም ክርክርን አይጋብዝም። አገሮችን ወሯል፣ ህዝቦችን ፈጅቷል፣ ወንጀል በህዝቦች ላይ ፈጽሟል። ቅኛ ገዛ ስርዓት ለምሳሌ አፍሪካን በአያሌው መጉዳቱ ምንም አያጠራጥርም። ግን በጊዜያችን አፍሪካን እየመዘበሩና ህዝቧን እየጨፈጨፉ ያሉ አምባገነኖች ወንጀላቸውን በቅኛ ገዛ ጥፋት ላይ ሊለጥፉ አይችሉም። ለነገሩ ቅኝ ገዢዎችና ኢምፔሪያሊስቶች መመዝበርና መግደል በደማቸው ያለ ነው፣ ባዳንም ናቸው። የሚጨነቁት ለራሳቸው አገር ህዝብና ብሔራዊ ጥቅም ለሚሉትም ነው። ጥፋቱ አገሩን ለነሱ የሚያስረክበው የኛ ተብየው ጉድ ነው። ዝረፈን ተጫዋትብን ጨፍርብን ሲሉት አይ ይህ ደግ አይደለም እንቢ የሚል ማንም የለም። እንኳን አሜሪካ ዝናዋ በኦቶማን ግዛትና መስፋፋት ወቅት ያበቃው ቱርክም በሰልፍ ገብታ ኢትዮጵያን ልትበዘብዝ ቋምጣለች። ከጥቂት ዓመታት ወዲህ በህዝብና በአገር ላይ እየደረሰው ጉዳትና መከራ ሁሉ መጀመሪያው ተጠያቂ ኮሎኔሉና ዘረኛ አገዛዙ ናቸው። አሜሪካ ቡራዩ መጣ ቤት አላንኳኳችም። በሩቅ ርቀት ወያኔ እንዳይጠፋባት በመታደግ የጸረ አማራው ዘመቻ አጫፋሪ ሆና መገኘቷ እንዳለ ሆኖ እኛ በበኩላችን አሜሪካን ያወገዝነው ከመጀመሪያው ከወያኔ ሻቢያ ጎን በመቆሟና ለጥቃም ኮሎኔሉን ራሱን አቅፋና ደግፋ ለስልጣን ስላበቃች ነው። ዋናው ጠባችን ቅራኔያችን በላያችን ላይ የሰፈረው አረመኔ አገዛዝ ነው። ጭሉሌ ነኝ ባዩ ኮሎኔል ፍጁ ብሎ አዞ አልነበርኩም አላየውም በሚል ኃላፊነቱን ሊሸፍን ሲሞክር እንደነበረው ሁሉ ዛሬም ለፍጅት ጦርነትና ቀውስ ያለውን ድርሻ ሊደብቅ አንድም ዋናው ጠላት ወያኔ ብቻ ነው በሚል ሲሸፈን፣ አሁን ደግሞ ለቀውሱና ችግር ሁሉ ጥፋቱ የአሜሪካ ነው ሊሉን ተነስተዋል። ነገር ስንት ነው? ሁለት ምን ያበዛዋል? ውሸት የተባለውን ያስታውሰናል። የግማሽ ልጩ ግማሽ ጎፈሬ ፖለቲካ ከብዙ ዓመታት ወዲህ አገርን እያጠፋ መሆኑን ስናጋልጥ ቆይተናል። ግማሽ አርበኛ በግማሹ ባንዳ የሚሆን አይደለም። አገር ማዳንም የግማሽ ግዴታ አይደለም። ኮሎኔሉ ዋና ተመሪቱ ዘረኝነትን አስፍኖ ከግማ ድረስ ነው። ህዝብ ከወያኔ ተቃርኖና ጠላት ሲዋደቅ ጭፍሮቹ ባለፈው ሰሞን በወለጋ ሰቅጥቶን እንደታዘብነው አማራ ብለው ህፃን ሽማግሌን ይጨፈጭፋሉ። አሜሪካ አማራን አትወድም፣ ግን በየፍጅቱ ስትገኝ አልታዘብናትም። ፍጅት አካያጆቹን በዚህም በዚያም መርዳቷ እንዳለ ሆኖ በተረጋጋሚ ጣራትና ወዳጅን መለየት ወሳኝ ነው። የምንለው ዋና ጣራታችንን ዘንግተን ትኩረታችን ወደ ሌላ እንዳይሆን ነው። የጥንት የቻይና የጦራዋቂ ሱንዙ ራስክን ወቅ ጣራትክንም ወቅ ድል ያንተ ተሆናለሽ ብሏል። ኮሎኔሉ ያሰለጠነው ጦር በሌላ ቦታም እንዳየነው ለቁርጥ ፍልሚያ የተዘጋጀ አይደለም። ህፃን ማረድና እርጉዝ መግደል ግን የሰለጠነበት ነው። ይህን ፍሩሽካ ጦር ይዘው ነው ግብጽና ሱዳን ወዮላቸው የሚሉት ዘረኛ ጉረኞቹ። ይህንኑ ተቀብለው ቀወጠው ወዳጅ ሻቢያና ቱርኩ ኤርዶጋን ከጎናችን ቆሙ ብለው ተደናግረው ህዝብን የሚያደናግሩ መንጫጫታቸው የሚለውጠውና የሚሰርዘው ሀቅ የለም። ዋና የህዝብ ጠላት የኮሎኔሉ አረመን ያገዛዝ ነው። ይህ ደግሞ ወያኔን ሆነ አሜሪካን ወዳጅ ከቶም አያደርጋቸውም። ሀቁ ይህ ነው። የሚያደፈርሰው ግን ውሸታቸው ብቻ ነው። ኢትዮጵያዊነት በቆራስ ትግላችን አቸናፊ ይሆን። ዘረኞችና ጫፋሪዎቻቸው ይውደሙ። ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ሐተታ። ነብር ፍየልን ከጅብ አያስጥልም። ማንኛው ቢበላህ ይሻልሃል ቢባል ሰውየው ምን ገዶኝ ጅብም አዞም ሁሉም የሚበላኝ ባገጠጠ ጥርሱ ነው ያለውን የሚያስታውሰን ሁኔታ ነው። ማን ጠላት ማን ወዳጅ የሚለው ተዘበራርቋል። አገርን ሊገነጣጥር የተነሳ ኃይል ወያኔን ተቃወመ በሚል ብቻ አርበኛ ሊባል ትንሽ ቀርቶታል። ወያኔን መጥላት መቃወም የትግላችን አንድ ዋና አካል ነው። ጸረ ወያኔ ሆኖ በዚያው ልክ ጸረ ኢትዮጵያ የሚሆን ኃይል ግን የኢትዮጵያ ወዳጅ አገር ወዳድ ወይም የሚደገፍ ሊሆን አይችልም። ኦጋዴንን ነጻ አወጣለሁ ለሚል ኃይል አፈቀላጤ ሲኮን ዝም ብለን ለመቀበል የማንችለው በመሆኑ ይህንን ማውገዝ አገራዊ ግዴታችን ነው። ዝምታም ገደብ አለው። የጠላቴ ጠላት ወዳጄ ነው የሚለውን በግልቡ መውሰድ ስህተት ነው። ኢትዮጵያን የሚጎዳ ማንኛውንም ልፈፋ ሆነ አቋም ሆነ ተግባር በዝምታ ማለፍ የምንችል አይደለንም። የትግላችን መሰረትና ግብ የኢትዮጵያ አንድነት ነው። ህብረት ስንል በኢትዮጵያ አንድነት ከሚያምኑ ኃይሎች ጋር ነው። ግን ጠላን ከሚያቀነቅኑ ጋር አብረን አገራችንን ለቅርጫ ለማቅረብ ዝግጁ አይደለንም። እኛ ኢትዮጵያዊ እንጂ ሌላ አይደለንም። ኦሮሚያ፣ ኦጋዴንያ፣ ነጻ ሲዳማ፣ ሱዳናዊ ቤኒሻንጉል የሚለው የሚገባን ቋንቋ አይደለም፣ መቼም አይሆንም። ትብብርና ህብረት ስንል ከአንድነት ኃይሎች ጋር መሆኑ የሚጠበቅ መሆን አለበት። ሁሉም ኃይሎች ራሳቸውን የአንድነት ስላሉ በሐቅ ለዚህ ስያሜ በቂ ናቸው ማለት ባይሆንም በይፋና በግላጭ ግባችን ኢትዮጵያን መገንጠል ነው ከሚሉ ጋር ማበር የሚቻልበት ሁኔታ የለም። አልተሞከረም ማለት አይደለም።
አያሌ ሙከራዎች ተደርገዋል። ኢዲያት ሲመሰረት ብቻ ሳይሆን ከዚያም በፊት ህብረት ሲመሰረትም የተገኘው ምላሽ ግን አሉታዊ ነበር። ኢትዮጵያዊ አይደለንም ግባችን ገንጣላ ነው የሚል ነበር። ለዚህም ነው ገንጣይ ድርጅቶች ለህብረት ሲጋበዙ እንብኝን አቅፈው የባጁት። አሌ ብለው የዳከሩት ልፋታቸው ከንቱ ሆኖ ቀርቷል። ወያኔን ኢህአዴግ ነው ብለው ተቀበለው ሊተባበሩት የቃጡትን ሁሉ ወደ ትቢያ ወርውሯቸዋል፣ አፍኗቸዋል፣ ለስደት ዳርጓቸዋልም። የሚሰራና የማይሰራን አማራጭ ማወቅ የድርጅቶች ግዴታ ነው። ትግል ሲባል ግቤ ምንድነው የሚለውን አውቆ መነሳት ያለበት ነው። አገር ወዳድ ከሆን ትግል ስንል ኦጋዴንን ለማስገንጠል ነፃ ኦሮሚያ የሚባልን እውን ለማድረግና የሻቢያን ጸረ ኢትዮጵያ ህልም ለማሟላት ሊሆን አይችልም። ሻቢያ ኢትዮጵያን ለማፈራረስ ወይም በቁጥጥሩ ስር አስገብቶ በዘረኝነት ለመበዝበዝ ፍላጎቱን አልተወም። ኦብነግ ዛሬም የሚለን ነፃ ኦጋዴንን መስርቶ ከሶማሊያ ጋር ማዋሃድ ነው። ድብቅ የለውም፣ ተናግረውታል። አሁንም አቋማችን ነው ብለዋል። በተቻለ መጠን ግንጠላን የሚያቀነቅኑ ኃይሎች ይህን ፍሬቢስ እና ጎጂ ትተው በኢትዮጵያ አንድነት ጥላ ስር መፍትሄ እንዲፈልጉ ብዙዎች የሚመሰገን ሙከራ አድርገዋል። ውጤቱ ግን ዜሮ ነው ቢባል ማጋነን አይሆንም። ምሽጋቸውን ኤርትራ ያደረጉ ጠባቦችና ጽንፈኞች በሻቢያ ድጋፍ የመገንጠል መርሃ ግብራቸውን ይዘው ቆይተዋል። አማራ ኢትዮጵያ የሚያላዝኑት እጅጅ ያለ ቀስቀሳ መለወጥ አልቻሉም እስከዛሬ። ከዚህ በስተጀርባ ማን አለ? መልሱ ግልጽ ነው። ማን ነው ኦነግን አሶሳ አጅቦ አማራዎችን የፈጀ? ሻቢያ ነው መልሱ። የጀብሃ ርዝራዦች የኢሃፓን የከተማ እንቅስቃሴ መራን ለማለት እየቃጡ ናቸው። ለምን ይህን ድርጅት ስም ለማጥፋት በአሁኑ ጊዜ አስፈላጊ ሆኖ እነዚህም በዋሾ ቅጥረኝነት መንጫጫት ጀመሩ? መልሱ ለማንም ምስጢር አይደለም። አማራጭ የለምና ከጸረ ወያኔዎች ምንም እንኳ ጸረ ኢትዮጵያ ቢሆኑም እናብራለን ለሚሉ ያለን ምላሽ ፍየል ጅብን ፈርታ ነብር ብትጠጋ መጨረሻዋ በነብር መበላት ነው የሚል ነው። ወያኔ ባሰራጨው ቡታ መሰረት ከወያኔ ተጠግተን ሊመጣ ነው የተባለውን ጥቃት እናመልጣለን ብለው የሚገምቱ ኃይሎችም ራሳቸውን እያታለሉ ናቸው። ወያኔ እኔ ከወደቅሁ ትግሬዎች ይፈጃሉ፣ ኦሮሞዎች ሁሉን ይፈጃሉ እያለ በማስፈራራት ድጋፍ ሊያገኝ እየጣረ ነው። የባሰው ከሚመጣ የምናውቀው ሰይጣን በላያችን ሰፍኖ ይቀጥል በሚል ድምዳሜ ህዝብ እንዲገባ ለሽግግሩ አቅም የለንምና ለኢትዮጵያ ህልውና ስንል ወያኔ ይቀጥልብን ብለው ሳያፍሩ የሚከራከሩ ብቅ ብለዋል። የነዚህ ወያኔያዊ ምርጫ እንዳለ ሆኖ የህዝብ ትግል ውጤት ማለትም የወያኔ መፍረስ ለሀገር ህልውና ወያኔ ባሴረው መሰረት ጠንቅ እንዳይሆን መጠንቀቅ እንዳለብን ግልጽ ነው። ያመጣው ይምጣ አቋም አገርን ሊጎዳ ይችላልና ነው። ወያኔ እኔ ከሞትኩ ሰርዶ አይብቀል በሚል ውዳቂ ፖለቲካ ለመጪው አንቀጽ 39ን ሳይቀር አጥምዶ ጥፋትን በኢትዮጵያ ላይ ሊያወርድ መዘጋጀቱ ምስጢር አይደለም። ኤርትራን የመውረር እቅዱም ከወደዚያ ህልውናዬ የሚያሰጋ ጥቃት ይመጣል ብሎ በመጨነቁ ሳይሆን ኢሳይያስን አውርዶ የትግራይ ትግርኝ ፍላጎቱን ለማሟላት በሚል ነው። ይህንን እውን ለማድረግ እንቅስቃሴ ከጀመረ ውሎ አድሯል። ሻቢያን በበኩሉ ወያኔ ወድቆ ነፃ የኢትዮጵያ የሆነ መንግስት እንዳይቋቋም ጋሬጣ ሆኖ መቆየቱ ሀቅ ነው። 24 ዓመታትን ተመክሮ ያጤኗል። ይህ ነው ጅብን ፈርታ ወደ ነብር ጉያ እንደምትሮጠው ፍየል ተላላ የሆኑ ፖለቲከኞች መኖራቸው ምስጢር አይደለም። ወያኔ ቅስቀሳ ተሰልበው ዋናው ጠላት ወያኔ ሳይሆን ኦነግ ነው የሚሉም አሉ። ሌሎች ተደናግረው ደግሞ ወያኔን የጠላና ያጠቃ ሁሉ ወዳጅ ይመስላቸዋል። ትግላችን ለግድ ስልጣን ሳይሆን አገርን ከጥፋት ለማዳን ከሆነ ድምዳሜያችን ብሔራዊ ጥቅምን ያስቀደመ መሆኑ የሚቀር አይሆንም። አገራችንን በወረረና አገራችንን ሊያጠፋ ባለ ኃይል ላይ የሚኖረን አቋም በዚሁ የሚወሰን ነው። እዚህ ላይ አገር አድን ትግሉ ይዘቱ ምን ይሆናል፣ ምንስ ሊሆን ይገባል ለሚለው ምላሽ መስጠት መገደድ ይመጣል። ባለው ተጨባጭ ሁኔታ ትግሉን ለማስኬድና ለማጠናከር ሊሰራ የሚችል ሊያዋጣ የሚችል አማራጭን መፈለግ ይገባል የሚለውን ይህ ከላይ ያስቀመጥነውን የሚሰርዘው አይደለም። ተመክሮ ነብር ከጅብ ባላነሰ የፍየል ጠላት መሆኑን ማሳየቱን መርሳት አይገባም ማለት ነው። የጨነቀው እርጉዝ ያገባል የሚለው መጨረሻ ልጁ ሲወለድ ገደል ይገባል የሚል መሆኑንም አለመርሳት ጠቃሚ ነው። ያገራችን ተረቶች ትምርታዊ ናቸው። አስተማሪ ቅርሶች የነችኩል ቤት ግድግዳው ሰንበሌጥም ተብሏል። የወያኔ ረጅም የስልጣን አመታት እንዲያከትም መፈለግ ብሔራዊ ስሜትና ፍላጎት ነው። በየሳምንቱ ወያኔ ላገር ጥፋት የሚሆን እርምጃን ሲወስድ ነው ስናይ የቆየ ነው። ስለዚህም አመቺ የትግል ሁኔታ እስኪመጣ እጅን አጣጥፎ መጠበቅ የሚደገፍ አይደለም። የሚፈራው አደጋ ሁሉ ወያኔ በስልጣን እስካለ የሚባባስ ነውና። ውስብስብ ሁኔታ ውስጥ እንድንገባ ገፋፊው ወያኔ መሆኑ የማይካድ ቢሆንም የባዕዳን ሴራም እንዳለ ልንስተው አይገባም። የባዕድ ቅጥረኛ የሆኑትም በየድርጅቱ ሰርገው በመግባት አገር ወዳድ ኃይሎች እንዳይተባበሩ በስልት ሊያደናቅፉ እየታዩ ናቸው። በተለይም ወጣቱ ወደ ቆረጠና በርግጥም ጸረ ወያኔ ወደነ ትግል እንዳይሳብ የእንቅፋትነት ሚና የሚጫወቱ ጥቂቶች አይደሉም። የደርግ ወንጀለኞችና ለባዕድ ሰላይ ተብለው በአግባቡ የተጋለጡ ዛሬ የፖለቲካው መድረክ ዋና ተዋንያን መሆናቸውን ስናይ ሁኔታው ምን ያህል እንደተበላሸ እንድንገነዘብ ግድ ይላል። በቀድሚያ የተቃዋሚዎችን ጎራ ያጸዷል ማለት ነው። ቅንጅትና ህብረት እንዴት ሊፈርሱ ቻሉ? በቅርቡስ አንድነት የተባለው መፍረሱ ከምን የተነሳ ነው? የደረሱትን ጥቃቶችና ጉዳቶች ማወቁ ያለውን ሴራ ለማክሸፍ ይረዳል። ብሽግን ማፍረስ ከውስጥ ነው ይባላልና በየድርጅቱ ወይም በእንቅስቃሴው በሰፊው ገብተው የሚያስተራምሱትንም ማሸነፍ አስፈላጊ ነው። የወያኔን ቅስም ለመስበር ድርጅታዊ ጽዳትን ማካሄድ ወሳኝ ሆኖ ይገኛል። ማንኛውም ገዢ ቡድን ማንም አይችለኝም ሁሉንም አሸናፊ ነኝ ብሎ መደንፋቱ የሚጠበቅ ነው። ሰውን በፍርሃትና በቀቢጸ ተስፋ ቀይዶ ለመግዛት ራሱን አግዝፎ ማቅረብ አለበት። ሳር ቅጠሉ ሰላይ ነው ሲል ፍርሃትና ጥርጣሬን ያፋፋና ሰው እንዳይተባበር እንዳይደራጅ ያደርጋል። ታሪክ ግን ይህ ሁሉ ከንቱ መሆኑን ያስተምራል። ህዝብ አምሮ ከተነሳ ካመጸ የገዢዎች ጉልበት ይደቃል። የኢራኑ ሻህ የዛይሩ ሞቡቱ፣ የግብፁ ሙባረክ፣ ፋሽስቱ መንግስቱ፣ ጨቋኙ ዚያድ ባሬ ወዘተ ለዚህ ምስክር ናቸው። የተመኩባቸው ተቃዋሞች፣ ሰራዊት፣ ሰላዮች ወዘተ ሁሉም ተነዋል። ከውድቀትም ሊያድኗቸው አልቻሉም። ዋናው ኃይል ከህዝብ እንጂ ከአጋዚ ወይም የወያኔ ጦር እጅ አይደለም። እዚህም ነው ህዝብን ለአመፅ ማነሳሳትና ማደራጀት የሚገባው። ያልተደራጀ ትግል ሽንፈትን መቀበል ይገደዳልና የድርጅትን ጉዳይ የሚያቀሉ ክፍሎች ወደዱም ጠሉም ለወያኔ እየረዱ ናቸው። አደረጃጀትንም ሊያዝረከርኩ የሚሹ የህዋዊነትንም ሚናና ድርሻ የሚያንኳስሱም ሚናቸው ተመሳሳይ ነው። ስለዚህ በቅድሚያ ጠላትና ወዳጅ መለየት፣ ከጥራዝ ነጠቅነት መራቅ፣ ግልብ ሳይሆን ጠለቅ ያለ የፖለቲካ ትንተና መምረጥ፣ ሰርጎ ገቦችና አፍራሾችን ከህዝብ ጎራ ማራቅ፣ ለጸረ ወያኔው አመፅ ህዝብን ማደራጀት ቀነ ቀጠሮ የማይሰጠው የአገር ወዳድ ሁሉ ግዳጅ ነው። አለን ለኢትዮጵያ ለማለት ዝግጁ እንሆን። ስለ ትግል ማውራቱ ቀንሶ በትግል እንሰማራ። Oh,
የወያኔ አገዛዝ የሌባ አይነ ደረቅ። እንደ እውነቱ ከሆነ ለመላው ኢትዮጵያ ህዝብ ስለ ወያኔ ዘረኝነትና አልፎም ባለጌነት ገለጻ መስጠት ከቶም አስፈላጊ ሆኖ የሚገኝ አይደለም። ባለጌትነት በሁሉም መስክ ከውሸት እስከ ሙስናና ዋልጌነት አረመኔነትንም የሚጠቀልል ነው። የሌባ አይነ ደረቅ የሚያሰኘው የቅርቡ ክስተት ደግሞ ሰላማዊ ሰልፈኞችን ደብድቦና አንገላቶ በግልባጩ በጥብጥ ፈጥረዋልና ለተለመደው ፍርድ በሚል ስም በሚጠራው ፍርድ ገምድል ሂደት ከመቶ ያላነሱ ዜጎችን ሊከትና ሊያሰቃይ መወሰኑን ማስታወቁ ነው። የወያኔን ጸረ ህዝብነት ራሱ እንዳቀፈው ይቆይና ላለንበት ሁኔታ ባለበት መርገጥ ሳይሆን መባባስ በህዝብ በኩል ያለውን ድክመት ለመገንዘብ እንሞክር። ወያኔ ሰላማዊና ሌላ ትግል ብሎ የራሱን አጥር ፈጥሮ በሌሎች ተቀባይነት ካገኘበት ጊዜ ጀምሮ በስልት የተፈረው ውዥንብር ዛሬም አልተወገደም። አንዱን የትግል ስልት ከሌላው ጋር በማጋጨትና የማይጣጣሙና የማይደጋገፉ አስመስሎ በማቅረብ የህዝብን ትግል ውስን ገጽታ ለመስጠት ችሏል። ይህንንም ጥረቱን ተቃዋሚ ነን ባይ ድርጅቶችም ሆነ ቡድኖች መላ ከዱላ ውጉዝ ከማሪዮስ ብረት ያነሳ ወዘተ እያሉ አጅበውታል። አንድ የተቃዋሚ ድርጅት መሪ ለምሳሌ የወያኔ ህገ መንግስት ተብየ ሰነድ ከማይቀበሉ ጋር አብሬም አልቀመጥ ብሎ ሲናገር ተደምጧል። ወደ ቁም ነገር ስንመጣ ግን ወያኔ ሰላማዊ ተቃውሞን መቼም ሊያስተናግድ የሚችል ቡድን አለመሆኑን እንገነዘባለን። ተማሪዎች ሲሰለፉ መገደል የጀመሩት ዛሬ ሳይሆን ገና ወያኔ ለስልጣን ሲበቃ ነው። ያለፉትን ሁሉ ብንተው በቅርቡ በሙስሊም ኢትዮጵያውያንና ሌሎች ቡድኖች ላይ የሚያደርሰውን ጥቃት መጥቀሱ ይበቃል። ይህን የወያኔን ገጽታ ማወቅ መቅደም ያለበት ቁም ነገር ነው። ይህን በመቀጠል ደግሞ የተቃዋሚ ድርጅትን ሚና በተመለከተ አሁንም ሙሉ ግንዛቤ እንደሌለ የሚታይ ነው። ተቃዋሚ ድርጅት ማለት ወያኔን የሚያጅብ ሳይሆን የሚቃወም ነው። በወያኔ ፈቃድ ተሰጥቶት የሚታገል ወያኔን ምራኝ ብሎና ጨምቶ ጠባይ አሳምሮ የሚጓዝ ሳይሆን ህጉን ራሱንና ወያኔን መቃወም ነው። የወያኔን ህግ ህገወጥ ብሎ መታገል መቃወም ግዴታው ነው ማለት ነው። ብረት አንስቶ አይዋጋ እንጂ ከዚህ በመለስ ባለው ተቃውሞ ስልት ሁሉ መጠቀም ይቻላል ብቻ ሳይሆን ግዴታው ነው። የሥራ ማቆም አድማ፣ ማዕቀብ፣ በገዢው ቡድን ላይ በፈቃድ ሆነ አለፈቃድ ሰልፍ፣ የወያኔን ባንዲራ ማቃጠል፣ እንቅስቃሴውን ማደናቀፍ፣ ለህዝባዊ አመጽ ህዝብን ማደራጀት፣ ማነሳሳት፣ ወረቀቶችን መለጠፍ፣ ማሰራጨት፣ ግድግዳዎች ላይ ጸረ ወያኔ መፈክሮችን በቀለም መጻፍ፣ ሻጥሮችን መፈጸም፣ የወያኔ እርኩስ ዓላማ ከግቡ እንዳይደርስ ትምህርት ማቆም፣ ለወያኔ ገንዘብ አላዋጣም ማለት ወዘተ ሁሉ የሰላማዊው ትግ መገለጫ ናቸው። ተቃዋሚ ድርጅቶችም ፈቃድ ስለሌላቸው ብቻ እነዚህን የትግል እርምጃዎች ከመውሰድ መቆጠብ አለባቸው ማለት አይደለም። እንደሚጠበቀው ወያኔ ያሰበ፣ ያሳሰበ፣ የተቃወመ፣ የተሰለፈውን ሁሉ ሽብርተኛ ብሎ ሊያፍን ዝግጁ ነው፣ እያፈነም ነው። ሰላማዊ ትግል የሚጠይቀው ደግሞ ለጥይት ምላሹ ጥይት የሚል አይደለምና ከዱላ እስከ ፍየልና መስዋዕትን መቀበል ድረስ ነው መቻል ያለበት። ሙቀት ፈርቶ ማድቤት ገብቶን ያጤኗል። ወደ ታሪክ ስንመለስ ዛሬ በአገራችን ያለው ሁኔታ አይነት ሳይሆን ትጥቅ ትግል የጀመሩም በከተሞች ህጋዊ ሆነው ተመዝግበው የሚደግፏቸው ፖለቲካዊ ክንፎች ነበሯቸው። የአየርላንዱ IRA እና ሽንፌንን ያስታውሷል። ተመሳሳይ ሁኔታም በደቡብ አሜሪካ አገሮች ውስጥ ነበሩ። የደቡብ አፍሪካ ታጋዮች እነ ስቲቭ ቢኮ የነ ማንዴላን ANC የትጥቅ ክፍሉን በከተማ ሆነው ደገፉ እንጂ አላወገዙም። የወያኔን የብረት አጥር ጥሶ የመውጣቱ ትግል ወሳኝ ሚና እንዳለው ይታያል ማለት ነው። ከዚህ በመለስ ግን የአገሩን ሰርዶ በአገሩ በሬ እንዲሉ ስልትን ካለው ተጨባጭ ሁኔታም ጋር ማዛመዱ አስፈላጊ ነው። ሰላማዊ ትግል በሚል ግን የራስን የእንቅስቃሴ አድማስ ከማጥበብ አልፎ በሌላ መንገድ የሚታገሉትን እንደ ጣውንት ጠላት ማለትም እንደ ወያኔ ማውገዙ ስህተት ነው። ሊታረም የሚገባውም ስህተት ነው ብንል ማጋነን አይሆንም። ለዚህም ነው ገና ከመጀመሪያው የወያኔን የምርጫ ህግና የምርጫ ቦርድ ይዘት ህገወጥ ብሎ አምሮ መታገል ይገባ የነበረው። ወያኔ ለራሱ ሰፊ ቦይ ቀዶ ለተቃዋሚዎች ግን በአይጥ ጉድጓድ ገብታችሁ ደንሱ ማለቱ ህገወጥና የተለመደው የወያኔ አይን አውጣ እብሪት ነው በሚል በይፋ መወገዝ ይገባዋል። ወያኔ ህዝብን መቀስቀስ አትችሉም ሲል ይህን እገዳ ጥሶ ህዝባዊ ስብሰባዎችንና ቀስቀሳዎችን ማካሄድም ይጠበቃል። ወያኔ መሪዎችና አባላትን ሲያስርም ካልተፈቱ ተቃውሞ አናቆምም በሚል ሰልፎችና አድማዎች መካሄድ ይኖርባቸዋል። የፖለቲካ እስረኞች ይፈቱ ሰልፍ ሳያቋርጥ መደረግ አለበት። እንደ አርጀንቲና ልጆቻቸውን ጠፉ ብለው ሳያቋርጡ እንደተሰለፉት በመርካቶና በቺሊም እንደተደረገው ማታ ማታ ቢያንስ የጩኸት የፊሽካ ወዘተ ተቃውሞ ማሰማት ይቻላል። በ1997 ዓ.ም ተሞክሮ በተቃዋሚ ድርጅት ሁለት መሪዎችና በአሜሪካና እንግሊዝ ሻጥር የከሸፈው የሙት ከተማ አድማ አሁንም ወቅታዊ ነው። በወገኖቻችን በሊቢያ ሆነ በደቡብ አፍሪካ መገደል የወያኔን ዋና ተጠያቂነት አንስቶ የተደረገው የሚያዝያ 14 ሰልፍ ይህን አረመኔ ቡድን በሚገባ አጋልጧል። መስፋፋትና መቀጠሉ ደግሞ የሚያስከፍለው ዋጋ ቢኖርም መደረግ ያለበት ነው። የሽሮ ድንፋታ ውሃ እስኪገባበት ነው እንደተባለው የወያኔ ድንፋታና እብሪት ሰፊው ህዝብ ሆ ብሎ እስኪነሳበት ነው። ከዚያ መፍረክረክና ፍርጠጣ ነው የሚከተለው። ሐራሬ የገባው አረመኔ ሊነግራቸው እንደሚችለው ይህን ሁሉ ከግብ ለማድረስ የህዝብ ጎራ ማከናወን ያለበት ግዳጅ መኖሩም መታወቅ ያለበት ነው። አንደኛ በቅድሚያ ጎራውን ከአፍራሾችና ከወያኔ ሰርጎ ገቦችና ቀጥረኞች ማጽዳት አለበት። በ1997 ዓ.ም ያ የህዝብ ማዕበል የተገታው ለወያኔም ለባዕድም ያደሩ የህዝብን ትግል ስላደናቀፉ ነው። ወያኔ ድርጅቶችን ከውስጥ ሰርጎ ገብቶ መከፋፈልና ማፍረስ ዋናውና የሚጠበቅ ተልእኮ ሆኖ ቆይቷል። አሁንም እያደረገው ነው። ትግላችንን ለማዳከም ደግሞ በዚህ እርኩስ ተልእኮ ባዕዳንም እያገዙት መሆናቸውን መርሳት አይገባም። አሜሪካ ከወያኔ ጋር መረጃ እንቀባበላለን ስትል ምን ማለቷ እንደሆነ ለማንም የሚሰወር አይደለም። ነውናም ድርጅቶች ለጠላት ክፍት መጽሐፍ ሳይሆኑ አሰራራቸውን ሙት ያተኛ አድርገው ህልውናቸውንና ምስጢራቸውን መጠበቅ አለባቸው ማለት ነው። ዛሬ በ2007ም የወያኔ ቅጥረኞች በሰፊው ተሰማርተውና በብዙ ሚሊዮን ብርና ዶላር ወጪ ታጅበው ተቃዋሚ ኃይሎችን እየከፋፈሉና እያዳከሙ ናቸው። ይህ ሁኔታ መወገድ አለበት ማለት የህዝብ ጎራ ራሱን ከተምቾች ተውሳኮችና ግንጦች ማራቅ ይገባዋል ማለት ነው። ሁለተኛው መሰራት ያለበት የቤት ስራ መደራጀትን ይመለከታል። የህዝብ መደራጀት ወሳኝ ነው። በተወሰነ ጊዜ ወያኔ የቀጠራቸው ሐሳዊ መሲሆች ወይም አስመሳይ ልሂቆች ህዝብ የፖለቲካ ድርጅት አያስፈልገውም፣ ድርጅት መጥፎ ነው፣ በኃይል ስልጣን የያዘ ጨቋኝ ይሆናል ወዘተ እያሉ የህዝብን የመደራጀትና የመታገል እንቅስቃሴ ሲያደናግሩ ሲያደናቅፉ ታይተው ነበር። ድር ቢያብር አንበሳ ያስር ሲባል ማበር መሰባሰብን መደራጀትን ጠያቂ መሆኑ መረሳት የለበትም። ጠላት በፖለቲካ ድርጅትነትም ሆነ በአገዛዝ ደረጃ የተዋቀረ የተደራጀና አንድ በአምስት ብሎም ህዝብን በቁጥጥሩ ሊያስገባ የሚዳክር በሆነበት ህዝብ ዋናው ተግባሩ በጸረ ወያኔነት አገሩን ለማዳን መደራጀት ነው። ድርጅት ቁልፍ ነው። ዝነኛው ኃይሉ ገሞራው በቋጠረው ትንኝ ያሰብከው ዓላማ አልሆን ብሎ ሲከሽፍ ሁኔታው ሲጠጥር ጠጣሩ እንዲላላ የላላውን ወጥር ብሎ ያሳሰበውን አለመርሳት ያስፈልጋል። ሀገር አድን ትግል ወይም ለአንዳንዶች ሲባል የሚሰቀጥጣቸው ስርነቀል አብዮት ማለት አይደለም። ኢትዮጵያ የጣሊያን ወራሪዎችን ለማባረር እና ነጻነቷን ለመጠበቅ ከአንድ ሚሊዮን ውድ በላይ ሕይወት ገብራለች። ደርግን ለመንቀል በተደረገው መራራ ትግል በቀይ ሽብር ብቻ ከ300 ሺህ በላይ ውድ ሕይወት አልፏል። ቪየትናም ለነጻነቷ 3 ሚሊዮን ህይወት ገብራለች። አልጄሪያ፣ ኬንያ፣ የመን፣ ዚምባብዌ ወዘተ የህይወት ዋጋ ሳይከፍል ነጻነቱን ወይም ህዝባዊ ፍላጎቱን ከግብ ያደረሰ ትግል የለም። ዓለምንም ደም የሞኞች መፈክር ነበር፣ አሁንም ነው። ስለዚህም የትግልን ጉዳት ለመቀነስ መደራጀትና በስልት መታገል የግድ ሆኖ ይገኛል። ዳገት እርሙ ሜዳው እንድሙ መባሉም አያኮራምና ለወሳኙ ትግል አመሮ መነሳት መደራጀትና ወያኔን ለመጣል መጣር የዜግነት ግዳጃችን ሆኖ ዛሬ ከፊታችን ተደቅኗል። የህልም ቅቤ ከድርቀት አያድንም። ወያኔ በቤትና በተቀማ ጥቅም የሚደልለንም ነገ በህዝብ ፊት የሚያፈቅሰንና ጉዳት የሚያደርስብን እንጂ የሚበጀን አይሆንም። ተደራጅተን ለወያኔ መውጫ ቀዳዳ ሳንሰጥ እንታገል። ለወያኔ ያደሩና ሊያረግዱ ያቆበቆቡም ጊዜ አለና ከወዲሁ ከወያኔ ተለይተው ከህዝብ ጎራ በሐቅና በቅንነት ይደባለቁ ዘንድ ይመከራሉ። የጊዜ ገደብ ያለው ማሳሰቢያም ነው። ዜጎች ወያኔን እንደሚያዩት ሁሉ ቅጥረኛና ደጋፊዎቻቸውንም እነማን እንደሆኑ የሚስቱ አይደሉም። ጎራችንን እናጽዳ። ትግሉ ምን እንደሚጠይቀን እንወቅ፣ እንደደራጅ። በሁሉም መስክና ከሁሉም በላይ ሳናቋርጥ በጸረ ወያኔው ትግል እንሳተፍ፣ እንሰለፍ።
የሚታየን ገደል ሲዘረዘር
ተማርኩ የሚለው ክፍል በሀገር ውስጥም ሆነ በሀገር ቤት በሬሆይ ሁኔታ ውስጥ መገኘቱና በተክለሰውነትም መያዙ ግልጽ ሆኖ ያለ ነው። ይህ ሁኔታ ረጋ ላለ ውይይትና ምርምር አመቺ ድልን አይሰጥም። ስሜትና ጮርቃ ድምዳሜ ይነግስና ገንቢስና ማሳሰቢያ ራሱ በክብረ ነክ ደረጃ የሚወገዝ ይሆናል። የሚፈራ ካለ ጫጫታው አፍን ያዘጋል ብንልም ስህተት አይሆንም። በቅድሚያ ወያኔን ያዳከመውና ወደ ቀውስ የከተተው የህዝብ ትግል ነው። ይህ ደም የተገበረለት መራራት ትግል የአንድ ወይም የሁለት ሰው ወይም ቡድን ትግል ውጤት ተደርጎ መወሰዱ የመጀመሪያ ስህተት ይሆናል። ይህ የታሪክ ብረዛ ያውም የሞቱትና ዋጋ የከፈሉት ሞተው ሳያልቁ የህዝብን ድል ለግለሰቦች በመስጠት ሂደቱን ለህዝብ ሚናና ድምጽ ቅሚያ አዘጋጀው። ተገኘ የተባለውን ለውጥ ምክንያቱና አምጪው የህዝብ ድል መሆኑ እስከታመነ ድረስ የህዝብ ትግልና ፍላጎት ደግሞ የወያኔን አገዛዝ ለማስወገድ እንጂ እድሳት ጥገና አድርጎ በአዳዲስ ሹሞች ስር ለማስቀጠል አለመሆኑ ሊካድ የሚችል አይደለም። ኢህአዴግን አጠናክሬ አስቀጥላለሁ፣ የሽግግር ሂደት አይታሰብ የሚባለውና የግለሰብ ተክለሰውነትና አምባገነን ዝንባሌ የሚሰምንበት ጊዜ እንዲመጣ ከሰዎቹ ውጪ ማንም አልፈለገም። ሁሉን አቀፍ ሽግግር ይደር ተባለ እንጂ ግለሰብ አሸጋጋሪ ይሁንልን በሚል ህዝብ አልተሰዋም። የኢትዮጵያን ውስብስብ ችግሮች በጋራ በሰከነ ውይይት የሚመለከታቸው ኃይሎችን የሀገር ሽማግሌዎች ሁሉ መፍትሄ መሻትና ወደ ዴሞክራሲያዊ ሽግግርና መንግስት ማምራት ይገባል እንጂ የታገልነውን ጭራቅ ነፍ ዘርተውበት በአዲስ ጭምብል ይቀጥል ዘንድ የፈለገ ኃይል ወይም የህዝብ ወገን የለም። የሹሙ መዘዝ ገደሉ የህዝብን ፍላጎትና ጥያቄ በእኔ አውቅላችኋለሁ ረግጦ የራሱን የስልጣን መሰረት ለመጣል መነሳቱ ነው። የሽግግር ሂደት አይኖርም ሲል የሚያጨበጭቡ ምሁራን ጭራሽ የተደናገሩና በአድርባይነት የኢትዮጵያን ጥቅም አሳልፈው የሰጡ ብቻ ናቸው። ቀውስ የተፋፋመበት ወያኔ በኃይለ ማርያም ደሳለኝ ጊዜ የእስረኛ መፍታት፣ የማዕከላዊ መዝጋት ወዘተ እርምጃዎችን ያበሰረ መሆኑን አልዘነጋንም። አዲሱ ሹም ለፕሮፓጋንዳ ያህል ጥቂት እስረኞችን ፈቶ እነሆ ብዙ ሺዎች አንዳቸውም ያልተፈቱ የኢሃፓ እስረኞችን ጭምር እንደታገቱ አሉ። ለወያኔ ወንጀለኞች አመቺ የምህረት አዋጅ በፍጥነት ሲታወጅ ጸረ ህዝብ የሆኑትን አዋጆች ማንሳቱ ላይ ግን የኤሊን ጉዞ ይዘዋል። ኢትዮጵያዊነትና የኢትዮጵያ አንድነት ተገቢ ቦታቸውን እየያዙ ሲመጡ ይህን የሚቀለብሱ አንድነትን የሚጻረሩ ታሪካቸው ጸረ አማራ ጸረ ኢትዮጵያነት የሆኑትን ቡድኖችና መሪዎች ማቀፍ፣ መሾም፣ ማክበር፣ ማስቀደም ከስራው ላይ እየዋለ ነው። አማራና ክርስቲያንን በሚንጫ ያለን ባለጌ የክብር እንግዳ ብሎ መርዙን እንዲረጅ መፍቀዱ ለውጥ ተብሎ ሊመሰገን ይቅርና አስፈሪና አሰቃቂ መባሉ ነው ተገቢው። የትግራይ ካርታ የተሰረቁ የጎንደር ወሎ መሬቶችን እንዲጠቀልሉ ያደረጉና የግንጠላ ጸረ አማራ መርሃ ግብርን ያረቀቁትን ሳይቀሩ ወደ ወያኔ ጠረጴዛ ተጋብዘው የመጪው ሴራ ተካፋይ ሆነዋል። አዲስ አበባ ላይ የተቃጣው የነዋሪውን መብት የሚገፍ እርምጃ ሌላ ምሳሌ ነው። የአንድነት ኃይሎች የሚገለሉበት የሚዳከሙበት ሁኔታ እየተመቻቸ እንዳለም ኢሃፓ ራሱ መሰከረ ነው። በርግጥም ያለው ሂደት አማካሪዎች አሜሪካኖች፣ ገንዘብ ሰጪዎች አረቦች በመሆናቸው ህዝብን በግራ ቀኝም ሊያደናግሩና ውል ሊያስተቱት የሚችሉበትን እድል አግኝተዋል። አቅል አሳጥተውናል ብንል ማጋነን አይሆንም። በሐሰት አጉል ተስፋን እሽሩሩ ባዮች አድርገውናል። አገራችን ለአደጋ ስትጋለጥና መብታችን በጠራራ ፀሐይ ሲነጠቅ ምላሻችን ማጨብጨብ መሆኑንም በምጸት ታዝበናል። ምን ነካን ቢያሰኝ አያስገርምም። ገደሉ ብዙ ነው። የአዲሶቹ ሹሞች አመጣጥ ራሱ ገደላ ገደል ነው። ብዙዎች እንዲነሳ ባይፈልጉም ህዝብ ያልመረጣቸው ያው ኢህአዴጎች ተሹመውብናል። ሹም የምንላቸውም ለዚህ ነው፣ የኛ አይደሉም። በባዕድና በወያኔው መዋቅር የተሾሙብን የተሰየሙብን በመሆናቸው ነው። በህዝብ ፍላጎት መሰረት ስልጣን ለህዝብ ሊያስረክቡ ቀርቶ በእኛው ምርጫ ከፈለጋችሁ ተሳተፉ፣ አለበለዚያ ግን ሁሉን አቀፍ የሚባል የሽግግር ሂደትም ሆነ የዚህ ውጤት መለያ የሚሆን የሽግግር መንግስት አይቋቋምም ብለውናል። በድፍረትና ህዝብ ንቀት ኢትዮጵያ ኢትዮጵያ የሚሉትም ማራኪ ንግግርና መደለያ እንጂ በተግባር በተጨባጭ የሚወስዱት እርምጃ ግን አገራችንን ለግንጠላና እርስ በርስ ፍጅት እያመቻቸ ያለ ነው። የወያኔን ዘረኝነትና የበላይነት በሌላ የበላይነትና ዘረኝነት ለመተካት ህዝብ ምንም ፍላጎት የለውም። በኢትዮጵያ በሞላ እየተካሄደ ያለው አሰቃቂ ግድያና የጭካኔ አሳፋሪ ትርኢት የወያኔ ህገ መንግስት ተብዬ እኛ ህገ ወያኔ የምንለው ውጤት ነው። ከፋፋይ ክልሎች፣ በዘፈቀደ የተደረጉ የድንበር ውሳኔዎች፣ በአጠቃላይ ህዝብን እርስ በርስ ግጭት ለመወጠር የተደረገው ሴራ፣ በወያኔ ቀስቃሽነት የተጫሩ ጦርነቶች፣ በተለይም አማራውን ለማጥፋት የተካሄደው ጥቃት፣ ሶማሌና ኦሮሞዎችን፣ ጌዲዮና ኦሮሞን፣ ገሬና ቦረናዎችን፣ በሻካ ሻሸመኔ ቤኒሻንጉል አካባቢ እየታየ ያለው አሳፋሪ ክስተት ሁሉ የወያኔ ህገ መንግስት ተብዬ ፖለቲካ ውጤት ነው። የወያኔ ጸረ ህዝብ ህጎች ይሻሩ ይወገዱ አለ እንጂ ህዝብ የወያኔን ህገ መንግስትና መዋቅር የሚያስከብር ሂደት ይምጣልን ሲል ደሙን አላፈሰሰም። ሌላ ገደል በህዝብና ባገዛዙ መሃል ወያኔ ዛሬም በስልጣን ላይ እንዳለ ምንም ጥርጥር የለውም። ተዳክመዋል እስተየው ግን የቆሰለው አውሬ አልተጨረሰም። ወያኔዎች አሁንም ከፍርድ በመቅረብ ፈንታ ይሾማሉ። ተባረሩ የተባሉት አሁንም የወር ደመወዛቸውን መውሰድ ብቻ ሳይሆን ወደ መስሪያ ቢሮአቸውም ይገባሉ። ለፍርድ መቅረብ ያለባቸው ወንጀለኞች ሽፈራው ሽጉጤ፣ ሬድዋን ሁሴን ወዘተ ተሾሙ እንጂ ታፍረው ለፍርድ አልቀረቡም። እቴጌ ሙስና በዝርፊያ ቦታ ተሹማለች። ወያኔዎች ፈርተው መቀሌ መሸጉ የሚል የሐሰት ዜና ለህዝብ ሲሰራጭ ወያኔዎች እንዲያውም ያለውን ሁኔታ ሊቀለብጡ መቻላቸውን ሹሞቹ ራሳቸው እያመኑ ናቸው። ወደ ህዝብ ፊታቸውን አዙረው ከግርግር ውጭ የረባ የህዝብን ድጋፍ ለማግኘት ከመጣር ፈንታ አደጋ መጥቶብናል መልእክቶችን ወደማይሆኑ አቅጣጫዎች አዲሱ ሹም መላክን መርጦ ይገኛል። በሽግግር ሂደት ሁሉን አስተባብረን ለሀገራችን ችግሮች መፍትሄ እንፈልጋለን በማለትና ለዚህም በመዋደቅ ፈንታ የቡድንና የግለሰብ ስልጣን ለማጽደቅ የያዙት ጥረት ወደ ገደል እንጂ ትርጉም ወዳለው ለውጥ የሚወስድ ባለመሆኑ የከል መልበሻውና ከንፈር መጠጣው ጊዜ ሊመጣ ዳርዳር እያለ ነው። ይህን ገንቢ አቋም በመያዙና በተለይም የሀገራችንን ሉዓላዊነት እናስከብር ብሎ በመጽናቱ የሀፓን አገሉት አጥቁት በሚል የተወሰደው ውሳኔ ከትግላችን የሚያግደን ሳይሆን በቆራጥነት የሚያስቀጥለን ነው። አዲሱ ሹም ታሪክ በርዞ ሊያጠቃን የሞከረውንም ህዝብ ታሪክ አረሳምና የሰማት ደም ላይ ሲቀለድ ዝም የሚል አይደለምና በአግባቡ እየታገልንና እያጋለጥነውም ነው። ሁሉን አቀፍ የህዝብን ፍላጎት የሚያሟላ ሂደትን አሽቀንጥሮ መጣልና የህዝብ አለኝታ ሆነው የባጁትን አገር ወዳድና ኢትዮጵያዊ ኃይሎችን ለማግለል የሚደረገው ጥረት ሌላው ሊማሊሞ ነው። ደጋግመን ወቀሳ ብቻ ሳይሆን ምን መደረግ አለበትንም አስረድተናል። ችግራችን በአራት ክፍል ሂሳብ ቀመር መፍትሄ የሚያገኝ አይደለም። ወንጀለኛና ነፍሰ ገዳዮችን ለመታደግ ፍቅር ፍቅር ብሎ ማፈሪያዎችን ማስጮህና ማዘፈንም ለኢትዮጵያ ፋይዳ የለውም። ያው የጎዳና አዙሪት ውስጥ ገብታችሁ ቀጥሉ ነው ዋናው መልእክቱ። ስር ነቀል ለውጥን ተቃውሞና የሌለውን ይዘት በመስጠት አስጠልቶ የጠላነውን አገዛዝ ማደሱና ማስቀጠሉ መፍትሄ አይደለም። ለሀገራችንና ለህዝባችን ስንል የገበርነውን ደም ለሁለት ፊደሎች ሰጡ የሚለን ይሹም ስለ ሽግግር ሂደት ያለው ግንዛቤ የተሳሳተ በመሆኑ የተሻለ ግንዛቤ ይይዝ ዘንድ ታሪክንም እንዳይበርዝ ሰማዕትንም እንዳይሰድብ ስንመክር ወራት አልፈዋል። ሹሞቹ ጆሮአቸው ጭብጨባና ሰቅጣጭ ውዳሴ ብቻ እንደሚሰማ በአሁኑ ጊዜ ደምድመናል። አውቆ የተኛን ቢጠሩት አይሰማም ሳንል፣ በስድባቸው ሳንቀየም፣ በሚወስዱት እርምጃ አዝነን ሳንርቅ ለሀገራችን የሚበጀውን በተደጋጋሚ በየመንገዱ ጠቁመናቸዋል። ያሉትንም ገደሎችና በዚያውም ሳሩ የደረቀና የጠወለገ ያው የወያኔ ድርቅ መሆኑንም አሳስበናቸዋል። እስካሁን ጆሮ አልሰጡንም። ወያኔ ጆሮ እንዲሰጡን ሲያስገድዳቸው ግን ሰዓቱ ያለፈ መሆኑ አይቀርም። በሚመጣው ለቅሶና ሽንፈት ያው እንደምንገምተው ኃላፊ ሊያደርጉን የሚነሱ እንደሚኖሩ ብንጠብቅም ከወዲሁ ግዳጃችንን ተወጥተናል። አሳስበናል፣ አስጠንቅቀናል፣ ገደሉን እባካችሁ እዩት ብለናል። የሚያስጎመጅ ሳርም የለም አይናችሁን ክፈቱም ብለናል። ከዚህ በላይ የሚጠበቅብን የለም። በቂ ኃይልና ጦር አለን ስለሚሉም የምንልክላቸው ጦር የለም። የላችሁም ብለው የዛሬ 10 ዓመት ያስወገድናቸውን ለመለስ እንስገድ ያሉ አንጃዎችን ሊያቅፉ ሲመርጡም ይሁንላችሁ ብለናቸዋል። የወያኔን ድልና ማንሰራራት ባንፈልግም ሊሆን የሚችልበትን ሁኔታም ጠቁመናቸዋል። ጆሮአቸው ላይ ተኝተው አልሰማም ካሉና በራሳቸው ተክለ ሰውነት ከሰከሩ ግን ማብረጃው የለንም። ህዝባችን ነቅቶ አገሩን እንዲጠብቅ ኢትዮጵያን አሳልፎ ለጥፋት እንዳይሰጥ መምከራችንን ግን መቼም አናቋርጥም። ጸረ ወያኔ ትግላችን ይፋፋምና ይቀጥል። ኢትዮጵያ በዘረኞችና ገንጣዮች አትቸነፍም።
Yeah, we know.